难。
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምፅ ሀብታሙ ስዩም አብሬያችሁ አመሻለሁ። ቀዳሚ መሰናዶ ከአንድ ሕክምና ባለሙያ ጋር ያስተዋውቀናል። ኢትዮጵያ ሄፓታይተስ ቢ እና ሄፓታይተስ ሲ በተሰኙ የጉበት በሽታ ተጠቂዎች አሃዝ ከሰሃራ በስተደቡብ ካለው የአፍሪካ ሀገራት በሁለተኛ ደረጃ ላይ እንደምትገኝ የጤና ባለሙያዎች ይናገራሉ። ይሁን እንጂ ሀገሪቱ ይህንን አሃዝ የሚሸከም የጤና ስርዓትም ሆነ የላቀ ሕክምና የላትም። መፍትሄ ለማምጣት እየጣሩ ከሚገኙ ትውልድ ኢትዮጵያን መካከል አንዷ ዶክተር ቅድስት ኪዳኔ ይማም ናቸው። ኤደን ገረመው ከስታቸው እንዲሁም ደግሞ ከባልደረቦቻቸው ጋር ያደረገችው ቆይታ በመቀጠል ይቀርባል።
የሰሜን ካሊፎርኒያ ነዋሪ የሆኑት የጉበት ሕክምና ስፔሻሊስት ዶክተር ቅድስት ኪዳኔ ይማም ትልቁ ህልማቸው ኢትዮጵያ ውስጥ ዘመናዊ የሆነ የጉበት ንቅለ ተከላ አገልግሎት የሚሰጥ ተቋም ማደራጀት ነው። ዶክተር ቅድስት በዚህ ጉዳይ ላይ ማቀድና መስራት ከጀመሩ 10 ዓመት ሆኗቸዋል።
የጉበት ዶክተር ኮንክ በኋላ አዲስ አበባ ሄጄ ጳውሎስ ሆስፒታል በተለያዩ ጊዜዎች አገልግያለሁ። ከዛም እዚህ መጥተውኛለን። በጣም ጣቢያ መጥተው ሁለት ዶክተሮች ትሬን አድርገናል። ፓንደሚኩና ያው ኮቪድ-19 ከመጣ በኋላ ትንሽ አስቸግሮ ነበር። ያው ለመሄድ የጉበት ትራንስፕላንቶሪ ጉበት ንቅለ ተከላ ኢትዮጵያ ውስጥ ለመጀመር ድሮ ማሳቤ ነው እና አንድ 10 ዓመት ሆኖናል ይሄንን ስናስብ ስናበስል ስንፕላን ስናደርግ ማለቴ ነው። ያው ከጤና ጥበቃ ጋር ትብብር አለበት፣ ከጳውሎስ ካሉ ዶክተሮች ጋርም ትብብር አለበት ስራው። እኔም ደግሞ አብሬያቸው የሚሰራው ዶክተሮች ዋናው ዶክተር ሀሱን የሚባል የጉበት ትራንስፕላንት ሰርጅን እንደዚሁ ቲም ከኛ ጋር ሰብስቦ ኢራቅ ውስጥ የመጀመሪያ የትራንስፕላንት ፕሮግራም ከፍቷል። ልምድ አላቸው፣ ሄደው ኢንተርናሽናሊ እንደዚህ አይነት የትራንስፕላንት ፕሮግራም አቋቋም እና እሱን በመጠቀም ከነሱ ጋር ተነጋግሬ 4 ሆነን ነው አዲስ አበባ የሄድነው ጃንዋሪ ላይ።
ዶክተር ቅድስት አብሯቸው የሚሰሩትም ባልደረቦቻቸውና የሚሰሩበትን ተቋም እንዲሁም ደግሞ ሌሎች ድጋፍ አድራጊዎችን በማስተባበር በቅርቡ የሕክምና ቡድንና የተለያዩ ቁሳቁሶችን በመያዝ ወደ ኢትዮጵያ የተጓዙ ሲሆን በቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ውስጥ አገልግሎት ሰጥተው ተመልሰዋል።
ይሄንበት ዓላማ ሁለት ነው። አንደኛ የጉበት ንቅለ ተከላ ይቻላል ወይ እውነት ይሆናል ወይ ተመልሰን እንሄዳለን አብረን ሰርተን እዛ እንደርሳለን ወይ የሚለውን አሰስ ለማድረግ ነው። ሁለተኛ ደግሞ እግረ መንገዳችንን ደግሞ የጉበትና የፓንክሪያስ ሰርጅኖችን ትሬን ለማድረግ ነው። የተለያዩ ሰርጀሮች ይሰርታል። ሶስተኛ ደግሞ እቃዎች ይዘን ሄደናል ዶኔት የሚደረጉ። አራተኛ ደግሞ ነርሶችን ትሬን አድርገናል፣ የኦፕሬሽን ሩም ነርሶችን። የመጀመሪያው ፊዚቢሊቲ የሚለውን ችሎታ አላቸው እውነት መሆን ይችላል የሚለውን ምንም ጥያቄ የለውም። አይ ቲንክ በሚቀጥሉት ዓመታት ውስጥ በትራንስፕላንት ንቅለ ተከላ የሊቪንግ ዶነር ማለት ህይወት ያለው ሰው ሰርቶ ዶኔት አድርጎ የሚደረገውን ሊቨር ዶኔሽን ትራንስፕላንት መደረግ ይቻላል። እሱ ፊዚቢሊቲውን አሰስ አድርገናል። ምንም ጥያቄ የለውም፣ መንገድ ላይ ናቸው። ያው አብረናቸው ተራምለን እዛ እንደርሳለን።
ኢትዮጵያ ሄፓታይተስ ቢ እና ሲ በተሰኙት የጉበት በሽታ ተጠቂዎች አሃዝ ከሰሃራ በስተደቡብ ካሉ የአፍሪካ ሀገራት ሁለተኛ ናት የሚሉት ደግሞ በቅዱስ ጳውሎስ ሚሊኒየም ኮሌጅ ሆስፒታል የጉበት የቆሽትና የሐሞት ሰብ ስፔሻሊስት ዶክተር ውለታው ጫኔ ናቸው።
እውነቱ በጣም ብዙ ነው። ለዚህ ሁለት ማሳያ ልንገርሽ። አንደኛው ናሽናል ሄፓታይትስ ሰርቬይ ተሰርቶ ነበረ። በተሰራው ናሽናል ሄፓታይትስ ሰርቬይ መሰረት ከሳብሳራን አፍሪካ ትልቁን የሄፓታይትስ ኢንፌክትድ ኮሚኒቲ ፕሮፖርሽናል የያዘችው ሀገር ኢትዮጵያ ነች። ሄፓታይትስ ቢ ወደ 9.4%፣ ሄፓታይትስ ሲ ወደ 3.7% ኮሚኒቲያችን ኢንፌክትድ ነው። አንዱ ይሄ ነው። ሁለተኛው ስለዚህ ይሄ ማለት ምን ማለት ነው? በ120 ሚሊዮን ብታባዥው በጣም በርከት ያለ ሰው ሄፓታይትስ ቢ ሲ ተጠቂ ነው ማለት ነው። ሄፓታይትስ ቢ ሲ ደግሞ ተጠቂ የሆነ ሰው በጊዜ ሂደት ውስጥ ፌል ማድረጉና ንቅለ ተከላ መፈለጉ አይቀርም ማለት ነው። ሁለተኛው ማሳያ እኛ የጉበት ችግር ኑሯቸው ከመናከማቸው ሰዎች ለምሳሌ የጉበት ካንሰር ኑሯቸው ሪዜክሽን ወይንም ደግሞ ጉበት ቆርጠን ለማከም ምናከማቸው ብዙ ታካሚዎች አሉን። ሆስፒታል ቤዝ ሬጅስትሪዎች ሪቪው አድርገን ነበር። ሆስፒታል ላይ በሰራነው ሰርቬይ መሰረት ወይንም ደግሞ ባለን ሬጅስትሪ መሰረት የኛ 50% ታካሚዎቻችን ሄፓታይትስ ቢ እና ሲ ምክንያታቸው ነው። ጉበታቸው ጠባሳ ኑሮት ካንሰር እንዲኖር 50% ግን ሄፓታይትስ ቢም ሲም ሳይኖራቸው ካንሰር ይዘው የሚመጡ ታካሚዎች። ይሄ ማለት ምን ማለት ነው? ሌላ አጋላጭ ጉበትን የሚጎዳ አጋላጭ ምክንያት አለን ማለት ነው።
ዶክተር ወለታው በአሁን ሰዓት በዶክተር ቅድስት ኢማን በተጀመረው እንቅስቃሴ አማካኝነት ከበድ ያሉ ቀዶ ጥገናዎች መሰራታቸውን የገለጹ ሲሆን በተጨማሪም ተቋሙ እስከ $35,000 የሚያወጣ የሕክምና መሳሪያ ድጋፍ መቀበሉንም ተናግረዋል።
ፕሌክስ የሆኑ የጉበት ኦፕሬሽኖች ላይ ሰራ ነው። ኢንፋክት የጉበት ኦፕሬሽን እዚህም እንሰራለን፣ ግን ደግሞ እነሱ በመጡበት ወቅት ባጋጣሚ የሰራናቸው ታካሚዎች እዚህ ካለው ቲም ጋር ስናነጻጽረው ትንሽ ኮምፕሌክስ የነበሩ ከበድ ያሉ ከዚህ በፊት አንዳንዶቹ አንድ ሁለት ጊዜ ተሞክሮላቸው ሰክሰስፉሊ ኮሜንት ማድረግ ያልተቻሉ የጉበት ኦፕሬሽኖችን ነው የሰራነው። ስለዚህ እነዚህ ኦፕሬሽኖች ንቅለ ተከላ ለማስኬድ ያስችላል ወይስ አስችልም ፋሲሊቲው የሚለውን ኢቫሉዌት ለማድረግ የተወሰነ ድል ተሰጠ። በተጨማሪም ለነርሶቻችን ለነበሩ ሐኪሞችም በዚህ አንድ በዛ በነበራቸው የአንድ ሳምንት ቆይታ ጊዜ ውስጥ ትሬኒንግ ሰጥተውልን ስለነበር ሶስተኛው የተወሰነ የቁሳቁስ ድጋፍ አድርገውልን ነበር። ለምሳሌ የጉበት ኦፕሬሽን ስንሰራ ምንጠቀምበት ሪትራክተር የሚባል አለ እና እሱን ለምሳሌ ወደ 35,000 ዩኤስዲ አካባቢ የሚያወጣ እንትን ነው። እሱን ይዘውልን መጥተው ነበር እና ይሄ አሁን እኛም እየሰራንበት ነው።
ዶክተር ቅድስት ከዚህ ቀደም በሰሜን ካሊፎርኒያ ያሉ ኢትዮጵያውያን የሕክምና ባለሙያዎችን በማስተባበር ሰሜን ኢትዮጵያ ጦርነት ለተጎዱ ሆስፒታሎችና የጤና ጣቢያዎች ከ40 ኮንቴነሮች በላይ የሕክምና ቁሳቁሶችና መገልገያዎችንም ረድተዋል። አሁን ላይ ከቅዱስ ጳውሎስ ሆስፒታል ጋር የጀመሩት የድጋፍ እንቅስቃሴም ተቋሙ የራሱን የጉበት ንቅለ ተከላ ማድረግ እስኪችል ድረስ ለማብቃት ህልምን የሰነቀ ነው። ይህንን ለመፈጸምም ከ5 ወራት በኋላ ከኢትዮጵያ ባለሙያዎችን ወደ ዩናይትድ ስቴትስ ማምጣት የልምድ ልውውጥ ለማድረግ እየጣሩ መሆኑንም ይገልጻሉ።
እንግዲህ በጣም ሞኑመንታል የሆነ ትሪፕ ነበር። ይሄንበት ፊዚቢሊቲውን አስተሳርገን ይቻላል ተብሎ ተወስኗል። ጤና ጥበቃም ጳውሎስም እዛ ያሉትም ዶክተሮች አክቲቭ እየሰሩ ነው። ኢንፍራስትራክቸሩ ቢልድ እየተደረገ ነው። ከኛ ጋር ኮሚኒኬት እያደረግን ነው። ያሰብ የኔክስት ስቴፑ ሰመር ላይ የ2024 በፈረንጅ ሰመር ላይ ጳውሎስ የተለያዩ ዶክተሮችን ያው የጉበት ትራንስፕላንት ሲባል የተለያዩ ዶክተሮችን ኢንቮልቭ ያደርጋል። የሊቨር ዶክተር እንደኔ፣ የሊቨር ሰርጅን፣ አንስቲዚዮሎጂስት አለ፣ የአይሲዩ ዶክተር አለ፣ ኢንተርቬንሽናል ሬዲዮሎጂ አለ እና የተለያዩ መልታይዲስፕሊነሪ ቲም ይባላል። እኛ ጋር አምጥተን የእኛን ፕሮቶኮል እና እኛ ጋር እንዴት እንደሚሰራ እንዲያዩ እሱን እያስተካከልን ነው።
የጉበት ሕክምና ማዕከሉ የተለያዩ ድጋፎች እንደሚያስፈልጉት የሚገልጹት የቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ሆስፒታል ባልደረባ የሆኑት ዶክተር ውለታው ጫኔ የተያያዘው ስራና እቅድ ሲሳካ ማዕከሉ ከኢትዮጵያውያን በተጨማሪም በምስራቅ አፍሪካ ለየት ያለ አገልግሎት የሚኖረውና የገቢ ምንጭ የሚሆን ነው ይላሉ።
በቅርብ እንኳን ማኔ ማቃቸው ሁለት ሐኪሞች ንቅለ ተከላ ሰርተው መጥተዋል። የጉበት ውጭ ሀገር ሲሄዱ አንድ ሰው አንድ ታካሚ እስከ 5 ሚሊዮን የኢትዮጵያ ብር ወጪ ያወጣል። ይሄ ምልሽ ጀስት ፎር ደ ኢሚዲየት ኬሪ ኦፕሬቲቪቲ ንቅለ ተከላዋ እንትን ብላ ሆስፒታል እስከሚቆዩበት ጊዜ ያለ ወጫቸው ነው። ኢትዮጵያ ውስጥ ብንሰራላቸው ግን በዛ ቢባል 2 ሚሊዮን ብር፣ 1.5 ከ2 ሚሊዮን ብር በቂያቸው ሊሆን ይችላል። ስለዚህ ዋን ሰርድ ወጫቸውን ነው እዚህ ሊያወጡ የሚችሉት፣ ቱ ሰርዱን እንቆጥብላቸዋለን ማለት ነው። ከዛ ደግሞ ይሄንን ድሆችን ደግሞ ሰፕሊመንት ማድረግ የሚያስችል ሲስተም ብንገነባ የሶማሌ ዜጎች መጥተው ሲታከሙ እነሱ እኛ ጋር የሚከፍሉትን ክፍያ የእኛ ሀገር አቅም የሌላቸው ሰዎች የሚረዱበት እንትን መፍጠር ይቻላል።
ዶክተር ቅድስት ኪዳኔ ይማምና ዶክተር ውለታው ጫኔ ይህን ሰፊ ስራ ለማሳካት አሁን ላይ ተጨማሪ የባለሙያና የገንዘብ ድጋፍ እንደሚያስፈልግ ገልጸው በተለያዩ የዓለም ክፍል ያሉ በጎ ፈቃደኛ የሕክምና ባለሙያዎችና ለጋሾች እንዲሳተፉ ጥሪ አቅርበዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ለቀደመው ዘገባ አመሰግናለሁ። በአዲስ አበባ ከተማ አስተዳደር ፒያሳ አካባቢ ከራስ መኮንን ድልድይ ጀምሮ በተለምዶ ሪበከንቱ ተብሎ እስከሚጠራው ሰፈር ሰሞኑ እየተካሄደ ያለው የቤት ፈረሳና ፈረሳው እየተከናወነ ያለበት መንገድ በነዋሪዎች ዘንድ ከፍተኛ ቅሬታን ፈጥሯል። እኔ ዘመለከተው ዘገባ ደግሞ ስመኝሽ ቆይታ አስተማናለች።
ከሲኒማ አምፒር እስከ ራስ መኮንን ድልድይ በሞዝቮልድ ህንጻ በብሪቲሽ ካውንስል ቲሩም ካፌ በመደዳ በተደረደሩ ወርቅ ቤቶች የመኮንን ባቅላባ በዶሮ ማነቂያ በሪ በከንቱና ሌሎች ብዙ የድሮ ቤቶችና ህንጻዎች የምትታወቀው ፒያሳ ዛሬ የለችም። አሁን ዙሪያ ገባው ታጥሮ በፍርስራሽ እየተሞላ ነው። ይህ ትዕይንት እንደ ዮናታን ኃይሉ ላሉ ተወልደው አድገውባት አሁን ደግሞ ልጆቻቸውን ለሚያሳድጉባት ነዋሪዎች ቆሞ መመልከት ይከብዳል።
በጣም የሚረብሽ በጣም ያደግሽበት የተወለድሽበት አካባቢ ጦር ሜዳ እንኳን እንደው የምታያቸው አካባቢዎች ውስን ቦታዎች ላይ ትታያለሽ። ከአምፔር ጋር ቆመሽ ብታይ በጣም ነው ልብ የሚያደረው፣ በጣም ነው የሚረብሸው። አፈራረሱ ራሱ ይሄ በጣም በሚያሳዝን ሁኔታ ነው፣ በጣም ነው የሚረብሸው።
ሌዮናታን ዶሮ ማነቂያ የትውልድ ቦታ ብቻ ሳይሆን መተዳደሪያውም ጭምር ነው። የንግድ ስራው፣ ማህበራዊ ኑሮው፣ ትዝታው ሁሉም ከፒያሳና አካባቢዋ ጋር የተሳሰረ መሆኑን ይናገራል።
ትዝታው እንዲህ በቃላት ይገለጻል ነው አይገለጽ። ፒያሳ ያው ለኛ ሁሉ ነገራችን ነች። ሁሉ ነገራችን ችግር ላይ ተረባት ቤተሰቦቻችን ከችግር ነጻ ለመሆን እኛም ልጆቻቸውን ወደ ስራ ያስተማሩባት ስፍራለች። ያው ከመኪና ጥበቃ ጀምሮ እስከ ዕቃ መሸከም ድረስ ተሸክመ ያደግንባት በኋላን ተምረንም በስራም ደግሞ ልጆቻችን ተለውጠናው የራሳችን የምናስተዳድር ልጆች ሆነናል። ከዛ ጎን ለጎን ቤተሰብን የመሰረትንባት ነች። ልጆች ወንድ የምናስተምርባት እዚህ በምንሰራቸው ስራዎች ነበሩ። ዛሬ ግን እነዛ ነገሮች ያው ወደ ታሪክነት እየተቀየሩ ነው።
ከብሪቲሽ ካውንስል ጀርባ ተወልዶ ያደገው ታምራት ማለደም 39 ዓመታት በፒያሳ ኖሯል። አሁን ደግሞ ልጆቹን ያሳድጋል። ከትውልድ እስከ ዕውቀት የኖረበት ፒያሳ የመፍረሱ ጉዳይ እውነት ሆኖ ቤቱን ያንኳኳው ግን ከሁለት ሳምንት በፊት ነው ይላል።
እንግዲህ ፈርስሞንም የሰማነው መጀመሪያ በሚዲያ ነው። እንደገና ደግሞ የስራ ቦታችንም ተወልደን ያደግነው እዛ አካባቢ ነው። የወረዳ አመራሮች ነበሩ። ፎርማልም ኢንፎርማልም በሆነ መልኩ ነው የሰማነው። ከዛ እንግዲህ ይህንን ሳምንትና 15 ቀን ደግሞ ችግሩ አጥፎ መጡ። እንግዲህ መፍረስ አደጋ ደረሰበት። ቆስላም ፒያሳ
የአዲስ አበባ ከተማ አስተዳደር በተለምዶ ዶሮ ማነቂያ ተብሎ በሚጠራው ቦታ የሚገኙ ነዋሪዎች በ90 ቀናት ጊዜ ውስጥ እንደሚነሱ ካስቀመጠላቸው ቀነ ገደብ ባነሰ ጊዜ አካባቢውን ማፍረስ መጀመሩ ነዋሪዎቹን ከፍተኛ ድንጋጤና ግራ መጋባት ውስጥ እንደከተታቸው ይገልጻሉ። አስተዳደሩ ካራዳ ክፍለ ከተማ የሥራ ኃላፊዎች ጋር ነዋሪዎቹን የካቲት 20 2016 ዓ.ም ምረት ሰብስቦ ባደረገው ውይይት የአድዋ ድል መታሰቢያ ሙዚየምን የሚያጎራብቱ አካባቢዎችን መልሶ ለማልማት እቅድ መያዙንና የከተማዋን ገጽታ ለመቀየር በሚደረገው እንቅስቃሴም የፒያሳ አካባቢ ቅድሚያ የሚሰጠው ስፍራ መሆኑን ገልጾ ነበር። ነዋሪዎቹ ግን ምንም አይነት ውይይት ሳይደረግ ሐሳባቸው ሳይጠየቅና አቅማቸውን ባላገናዘበ ሁኔታ በቀናት ጊዜ ውስጥ መኖሪያቸውን እንዲለቁ መደረጉ ለበለጠ ህመም እንደዳረጋቸው በሐዘኔታ ይገልጻሉ።
ግዙ ታምራት ምን ይስማል ጎረቤት ጥይቴንሽ ምን ይስማቸዋል ፍጻቸውን ይማረው እናትና አባቴ በህይወት የለም ቢኖራቱ ማርጋ ምን ይስማውታል ተብለው ተጠይቆ ዳታ ተሰብስቦ ማህበረ ህይወታችሁ ምንድነው የሃማራጮች አሉ ተብሎ ተፈላጎት ይሆንኩ ማለት ለውጥን ማን ይጣላል ተፈጥሯዊ አይደለም ማን ይጣላል ግን ደግሞ ያንንም ደግሞ ተለያየ ዓለምም እኮ ወልሲቶች እኮ ተከብሮ ይኖራሉ አይደል አይ ነው አሁን ዞን ያደኩበት ቦታ ላይ በግልጽ ስንነጋገር የጋራ ሽንት ቤት ነው ያለው። መሰረተ ልማት የለውም። እጅግ በጣም ጥንታዊ ከተማ ነው። ግን ያለው ማህበራዊ መስተጋብር ክፉ ጎረቤት ናፍቃለሁ እኮ ባንኑ ድን በግድ እኮ ወጣን አይደል? ወረዳ ብትሄጂ ክርክር ነው። በስነ ስርዓት የሚያናግርሽ የለም። እንትን ለመጠየቅ ብትሄጂ ነገሮችን ሁሉ ከፖለቲካ ጋር አያይዘው ሊንክ አድርገው ልማት አደናቃፊ አጉል ስም መስጠት ነው።
ለብዙዎቹ ነዋሪዎች ፒያሳ መለያ ቀለማቸው እንደሆነች አድርገው ይገልጿታል። ፒያሳን ሙሉ ለሙሉ ማፍረስ የአዲስ አበባን የእድገት ታሪክ አብሮ ማፍረስ ነው ሲሉም ይከራከራሉ።
ፒያሳ ሁለተኛ ሰፈር ያለው ማን ነው? ከተላውን ገሰሰ እስከ ሙልቀን መለሽ ከሙልቀን መለሽ እስከ ማለማዩ ሸቲ ድምጻቸው ያማሹበት ከተማ ነው። ምስባት ገብረ እግዚአብሔር ትኩሳት በሚለው መጽሐፍ ላይ ስለተጠቀሰ የተቀኝላት ነው። እነ ሎሬት ጸጌ ገብረ መድን ይሁን መጥተው ሻይ የጠጡባት ነው። የተራመዱባት ነው። የትኛው ተጠርቶ የትኛው ይጠዋል? ይሄ ከተማ ነው። ይሄ ኦልድ ሲቲ ነው። ነገር ወደሚል ደረጃ የደረሰ ግን መንግስትንም የበለጠ አስከብረው መንግስትንም የበለጠ አስፈቅረው መንግስትንም የበለጠ ክቡልነቱን ጨምርለት የነበረው ግን ውይይት ቢኖር የነበረውን ኦልድ ሲቲ አካባቢው ካለው ጋር ልማት ጋር አስማምቶ ስሙም ቢያደርገው መልካም ነው። ዶሮ ማነቅ ያለው ያ በጣም ጌጡ መንደር ይኖር ባይባልም ግን የአድዋ 00ን እኮ ውበት የሚገልጸው አጠገቡ ያሉ ኦልድ ሲቲዎች ናቸው።
ፒያሳን ለማልማት በተያዘው ቅድ መሰረት መፍረስ ከጀመሩ አካባቢዎች ውስጥ የሀገር ፍቅር ቲያትር አካል የሆነውና በቲያትሩ ዋና አዳራሽ ጀርባ በሳት አደጋ መከላከያ በኩል የሚገኙ የሰራተኛ መዝናኛና የቃ ማከማቻ ክፍሎች ይገኙበታል። የቲያትር ቤቱ አካል የሆነው በ1927 ዓ.ም ምረት ጣሊያን ኢትዮጵያን በወረረ ጊዜ ከላይ ለመኖሪያ ከስር ወረራውን ለሚቃወሙ መግረፊያና ማሰቃያ ይጠቀምበት የነበረው ባለ አንድ ወለል ታሪካዊ ቤትም እንዲፈርስ ተወስኖበት እንደነበር የቲያትር ቤቱ ዋና ዳይሬክተር አብዱል ካሪም ጀማል ይገልጻሉ።
ታን ተብሎ የተነገረው አፍርካናን ነገር ይሆናል ከተነገረንንሽ ይሄ ጉዳይ ከተከስተጠ ከዛ በፊት ቲያትር የራሱ ዶክመንት ስላለው ቅርስም ስለሆነ የሀገር ሀብትም ስለሆነ ይነካል የሚል እምነት አልነበረንም። ነገር ግን ዛሬ ሳምንት አካባቢ ቀኑን በውል ባላስታውስም በቁጥር ይሄ ይፈርሳል ተብሎ ተነገረ። እኛ ይሄ መዝናኛ ክበብ የመለማመጃ ቦታው ምንም ታሪካዊ ዳራ ስለሌላቸው ፈርሶ እንደገና ቢለማ ምንም ችግር የለው። ይሄ ግን መፍትሄ ለበት የሚል አቋም ይዘን የሚመለከታቸው አካል ጋር ውይይት ጀመርን።
ውሳኔውን ተከትሎ ቲያትር ቤቱ ከከተማው አስተዳደር፣ የባህል ኪነ ጥበብና ቱሪዝም ቢሮ እንዲሁም ሌሎች የሚመለከታቸው አካላት ጋር ያካሄደውን ብዙ ንግግርና ውይይት እንዲሁም በማህበራዊ ሚዲያ ላይ የተደረገ ዘመቻ ተከትሎ ታሪካዊ ቤት መፍረስ የለበትም የሚል ውሳኔ መተላለፉን አብዱል ካሪም ያስረዳሉ።
ሌሎቹ ፈርሰው አሁን ያልኩሽ የመዝናኛ ክበብ ይካመን ለማመጃ ክፍል እንዲሁም ስፖርት እነዚህ መሳሰሉት ነገሮች ሲፈርሱ እሱ ይቆይ ንግግር ላይ ነው ተብሎ ቆየ። ትላንትና አመራሮች መጡ፣ ድጋሚ ጎበኙ፣ ታሪክ በደንብ አስረዳን። አክሰብት አደረጉና ባለበት ሁኔታ መቆየት ይገባዋል መጥረጥ የለበትም የሚል መሳሌ ሰጡንና ወጡ። አሁን በዛ ሳይነካ ሌሎቹ ፈርሰው ቁጭ ብሎ ነው ያለው።
አብዱል ከሪም አክለው በፒያሳ የሚካሄደው ፈረሳ የፈጠረው መረበሽ፣ ግራ መጋባትና ቅሬታ የመጣው ከህብረተሰቡና ከባለሙያዎች ጋር በቂ ውይይት ባለመደረጉ ነው ይላሉ።
ልማት እንግዲህ የሚጠላ የለም። በየትኛውም ሁኔታ ልማት ያስፈልጋል። ልማት ሲከናወን ግን ልማት ከሚደረግለት አካል ጋር ውይይት ማድረግ ተገቢ ነው ብዬ አምናለሁ። አሁን የእኛም አገር ፍቅር ላይ የተከሰተው ነገር ምንድን ነው? ቀድመው ይሄ ነገር ፕላን ሲደረግ ከሀገር ፍቅር ጋር በደንብ ትስስር ያላቸው አካላት ጥናት የተጠኑ ጥናቶች አሉ። ለሀገር ፍቅር የተጻፉ ነገሮች አሉ። እነዛ ሰነዶች እንደነዚህ አይነት ነገሮች በደንብ ተነገረ ሪሰርች ተደርጎ መፍረስ አለበት የለበትም የሚለውን ነገር ከሚመለከተው የታሪክ ምሁራን ጋር ሊሆን ይችላል ውይይት ተደርጎ ቢሆን ኖሮ እንደዚህ አይነት ውዥንብሮች አይፈጠሩም ነበር እና ቀድሞ ልማት ከሚደረግለት አካል ጋር በቀጥታ ውይይት ማድረግ እና መተማመን ያስፈልጋል። የአምናሉና ይሄን ባለመሆኑ ነው አሁን ብዙ ያሳ በመፍረሱ በጣም ብዙ ቅሬታዎች ይነሳሉ። ብዙ ሰዎች ጠፉ ይባላል እና እነዚህ አይነት ነገሮች ቀድሞ ከማህበረሰቡ ጋር መንግስትም ማሳወቅ ይችላል።
የታሪክና የከተማ ባለሙያዎችም ከህብረተሰቡም ሆነ ከባለሙያዎች ጋር በቂ ውይይት ሳይደረግ ፒያሳ እየፈረሰ ያለበት ፍጥነት አሁን ለሚታየው ከፍተኛ ቅሬታ አንድ ምክንያት መሆኑን ይገልጻሉ። ከዛም አልፎ ግን በከተማው ቅርስና ጥበቃ ባለስልጣን ተለይተው የተመዘገቡ ቅርሶችንና ከአድዋ ጽንሰ ሐሳብ ጋር የሚሄዱ ታሪካዊ ሁነቶችን የያዘችው ፒያሳ እንዳሮጌ ሰፈር መመዝገብና ልማቱ በዛ መንፈስ መካሄድ እንደነበረበትም ይከራከራሉ። ለአሜሪካ ድምጽ ዘገባ ሰመኝሽ የቆየ ዋሽንግተን ዲሲ።
የተካሄደው የኦስካር ፊልም ሽልማት ስነ ስርዓት ላይ ለመጀመሪያ ጊዜ ዩክሬን 20 ቀናት በማሪፖል በተሰኘው የአመቱ ምርጥ ዘጋቢ ፊልም አማካኝነት ከአሸናፊዎች ተርታ ተመድባለች። ፊልሙ ሩሲያ ዩክሬንን በወረረችባቸው 5 የመጀመሪያ ሳምንታት በምስራቅ ዩክሬን በመተገኘው ከተማ ውስጥ የነበረውን ሁኔታ ከአንድ ግለሰብ እይታ አንጻር ያሳያል። አና ራይስ ከፊልሙ አዘጋጅ ጋር ያደረገችውን ቆይታ ወደ አማርኛ መልሰነዋል።
ሩሲያ ዩክሬንን በአውሮፓውያኑ የካቲት 2022 ላይ ስትወር ሚስቲስላቭ ቸርኖቭ የማሪፖልን ከተማ መወረር የሚዘግበው አሶሺየትድ ፕሬስ የዜና ተቋም ቡድን አባል ነበረ። ቸርኖቭ እንዲሁም የቀረጻ ባለሙያው ይቨግኒ ማልቲካ የሚገኙበት ቡድን የማዋለጃ ክፍሎች በቦምብ ሲደበደቡ በምስል አስቀርቷል። በዚያን ወቅት የቀረጹት የ30 ሰዓታት የምስል ክምችት 20 ቀናት በማሪፖል የሚለው ፊልም መሰረት ሆኗል። ፊልሙ የምርጥ ፊልም ዘጋቢ ዘርፍን ያሸነፈ የመጀመሪያው በዩክሬናውያን የተሰራ ፊልም ሆኗል።
መርፌ መሬት ላይ ቢወድቅ እንኳን የሚሰማበት ጸጥ ረጃ ክፍል ውስጥ ያለው ያህል ነው የተሰማኝ። የሽልማት ስነ ስርዓቱ በሚካሄድበት ጊዜ ሁሉ ከሰማቸው የጸጥታ አፍታዎች የገዘፈ ነበር።
ቸርኖቭ የፊልሙ ጉልበት ፖለቲካዊ አጀንዳ የሌለው ከመሆኑ እንደሚመነጭ ይናገራል።
እኒህ ትክክለኛ ሰዎች ናቸው። የእነሱን ታሪክ ወደ ሲኒማው ስናመጣው እንዲሁም በጉዳዩ ላይ ከማህበረሰቡ ጋር መነጋገር ስንቀጥል ያኔ ህመሙ ይበልጡን ይሰማል። ከገጸ ባህሪያቶቹና ምስሎች ጀርባ ትክክለኛ ሰዎችን ሲመለከቱ።
ቸርኖቭ ከአሶሺየትድ ፕሬስ ጋር ለአስር ዓመታት ያክል ሰርቷል። 20 ቀናት በማሪፖል የመጀመሪያ ፊልም ስራው ነው። ከተማዋ በሩሲያ መደብደቧን በተመለከተ ፍንክች ያላለው እይታው ለዓለም የከተማ ውስጥ ጦርነት መልክን አሳይቷል። ይህ በበኩሉ በኦስካር ሽልማት ስነ ስርዓት ላይ ለሁሉም ዩክሬናውያን ለመናገር እድል እንደሰጠው ያወሳል።
Before the ceremony,
ከሽልማት ስነ ስርዓቱ በፊት ከበርካታ ዩክሬናውያን በርካታ ምልክቶች በማህበራዊ አውታሮችና በኢሜል በኩል አግኝቻለሁ። መድረኩን እንደምታገኝ ተስፋ እናደርጋለን ይሉኝ ነበር። ስለ ኦስካር ሽልማት፣ ስለ አሸናፊነት ወይንም ስለሚበረከተው ቅርጽ ወይንም ስለ ፊልም አልነበረ ማሳባቸው፣ ስለ መድረኩ እንጂ።
ሽልማቱን በተቀበለ ጊዜ ቼርኖቭ ሀገሩን ከጦርነት የሚያድናት ቢሆን ኑሮ ሁሉን ነገር ለልውውጥ ቢያቀርብ እንደሚወድ በመግለጽ በአመንትቶ የተሸበበ ኦስካር ተሸላሚ መሆኑን ተናግሯል። ፊልሙ ከጥቃት የተረፉ ሰዎች ማገገም እንዲችሉ በማድረግ ረገድ አጋዥ ስለመሆኑ ተስፋውን ገልጿል።
ይህ አሳዛኝ ሁኔታ ውስጥ የኖሩ ሰዎች የጋራ ተሞክሮ ነው። በመጨረሻ በጣም የተጨቆኑበትንና ለመርሳት የሞከሩትን ነገር መጋፈጥ ችሏል። ትውስታቸውን በማፈን ስነ ልቦናዊ ህክምናን መጀመር አይቻልም። እነርሱን ማንሳት ያሻል።
ቼርኖቭ ማሪፖል ከበርካቶቹ አሳዛኝ ክስተቶች መካከል አንዷ መሆኗን ይናገራል።
Other tragedies happened. Bakhmut happened. Then Mariinka.
ሌሎች አሳዛኝ ሁነቶች ተፈጥረዋል። በባክሙት፣ ማሪንካ፣ ወሄልዳርና አድቪካም አሳዛኝ ክስተቶች ነበሩ። አንድ ከተማ ተወሮ በሩሲያ ቦምብ ሲወድ በምንመለከትበት ጊዜ ወደ ማሪፖል እንመለሳለን።
የፊልሙን ባለሙያው ሌሎች ሁለት ፊልሞችን እየሰራ እንደሆነና ጦርነት እስኪያበቃ ድረስ ስራው እንደማያቆምም ተናግሯል። የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ለአበርክቶቱ ቼርኖቭን አመስግነው ፊልሙ የሩሲያን የሽብር እውነታ የሚያሳይ እንደሆነ አክለዋል።
አስቻለ ስልካካዋን ወዱ ውሃታች ብሎ ተጋምዶ ጎጆውም ጎጆም አልሆነ ቀለሙም ቀለም አልሆነ አስቻለ ፍራሩን ዘመናለ
ሰላምሻችሁ በእጅጉና መሰግናለን አድማጮቻችንና ተመልካቾቻችን መልካም ምሽት ይሁንላችሁ።